ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ሚያዝያ 8 ቀን 2009 ዓመተ ምህረት ነው። ለክርስትና እምነት ተከታዮች ኢትዮጵያውያን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እንላለን። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በሳምንቱ ውስጥ የተጠናቀሩትን አበይት ዜናዎች የምንተነትንበት የፍካሬ ዜና ፕሮግራማችንን አሰምተን በሳምንቱ ውስጥ ተላልፈው በነበሩ ሐተታዎች የመጀመሪያውን ክፍል ዝግጅታችንን እናጠናቃለን። ፍካሬ ዜና በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
ወያኔ ነዋሪዎችን በማፈናቀል ከፍተኛ በደል እየፈጸመ መሆኑ ታውቋል። የወያኔ አገዛዝ ላለፉት 25 ዓመታት ቤቶችንና መንደሮችን በማፍረስ የህዝብን የመጠለያ የማግኘት መብት በተደጋጋሚ የገፈፈ ቡድን መሆኑ የሚታወቅ ነው። ከዚህ ቀደም በአዲስ አበባ በተለያዩ ግዚያቶችና አካባቢዎች በድሬዳዋ፣ በናዝሬት፣ በባህር ዳር፣ በደብረ ብርሃን፣ በደሴ፣ በአዋሳ፣ በጎንደር ወዘተ ረጅም ዓመታትን ያስቆጠሩ ቤቶችን አፍርሶ ነዋሪዎችን ማፈናቀሉ ይታወቃል። በዚህም ህዝብ መብቱን ለማስከበር ከወያኔ አፍራሾች ጋር መጠለያውን ላለማስፈረስ በሚያደርገው ግብግብ የበርካታ ንጹሃን ህይወት እንደተከተፈም አይዘነጋም። ባሳለፍነው ሳምንት ወያኔ በሰበታ ከተማ በርካታ ዓመታት ያስቆጠሩ መኖሪያዎችን ለማፍረስ አፍራሽ ቡድን ይዞ ሲሰማራ ነዋሪዎቹ መጠለያ የማግኘት መብታቸውን ለማስከበር ከወያኔ የፖሊስ ኃይል ጋር ግጭት ውስጥ መግባታቸውና በርካቶች እንደቆሰሉና ቁጥራቸው ቀላል ያልሆኑ ነዋሪዎች ታፍነው እንደተወሰዱ ለማወቅ ተችሏል። ከቤቱ መፍረስና ከህዝቡ መፈናቀል ሌላ በዘመናት አብሮ የኖረውን እድር አብሮ እየበተነው ህብረተሰቡንም እያራረቀ ማስቀመጡ ይታወቃል።
በአገራችን ካሉት ግብረሰናይ ድርጅቶች መካከል አላማቸውን በተግባር በመዋላቸው በህዝብ ዘንድ ተወዳጅነትንና ተከባሪነትን ያተረፉ ድርጅቶች 9 ሰራተኞችን በዚህ ባሳለፍነው ሳምንት ወያኔ እንዳሰራቸው ተሰማ። በአዲስ አበባ የኤግዚቢሽን ማዕከል ከአዘጋጁ ፈቃድ ተሰጥቷቸው ጠግዘው ከገበያተኞች እርዳታ እያሰባሰቡ የነበሩት መቄዶንያ የአረጋውያንና የአእምሮ ህሙማን ማዕከል፣ ሙዳይ የበጎ አድራጎት ድርጅት መሰረት የበጎ አድራጎት ድርጅት፣ ማቴዎስ ወንዱ ካንሰር ሶሳይቲ፣ የህፃናት ካንሰር ኬር እንረዳዳ፣ ኬር ኤፒለፕሲ፣ ጊርጌሴኖን የአእምሮ ህሙማን መርጃ ማዕከል እንዲሁም የሌሎችም የበጎ አድራጎት ድርጅቶች ሰራተኞች በክሱ ላይ መካተታቸውን ለማወቅ ተችሏል። 9 ሰራተኞች ካሳለፍነው ሰኞ ጀምሮ እስከ ሐሙስ ለአራት ቀናት ታስረው በዋስ መለቀቃቸውንም መረዳት ተችሏል። ለእስር ያበቃቸው ያልተፈቀደ ገንዘብ ሰብስባችኋል የሚል ሲሆን ወያኔ እንዲህ ያለው የገንዘብ እርዳታ የሚያንገበግበው እሱ ስለማያዝበትና ለመዝረፍ ስለማያስችለው እንደሆነና ለአባይ ግድብ በየአደባባዩ ሙዚቃ እየደለቀ ህዝቡ እንዲያዋጣ ቢማጸንም ህዝቡ እንኳን እጆቹን ሊሰነዝር ወደ ድንኳኖቹም ዞር ብሎ ለማየት እንደማይፈቅድ በመሆኑ እንደሆነ መረዳት ተችሏል።
ሳውዲ አረቢያ በ90 ቀናት ውስጥ በአገሯ ምኖሩ የውጭ ሀገር ዜጎች ሀገሯን ለቀው እንዲወጡ ማስተዋወቋ የሚታወቅ ነው። ይህን ሁኔታ ተከትሎ ወያኔ የኮማንድ ፖስት ለማቋቋም ማቀዱን ይፋ ማድረጉ ታውቋል። ከቅርብ ጊዜ ወዲህ ማለትም በጎንደር ከተጀመረው አረዳ አንቀጥቅጥ ህዝባዊ አመጽ ጋር ተያይዞ ከታወጀው አስቸኳይ አዋጅ ወዲህ የሚሰየሙ የሥራ መመሪያዎች ሁሉ የሚሰጣቸው ስያሜ የወታደራዊ ስያሜ የሆነው ኮማንድ ፖስት የሚል ሲሆን፣ ይህ ስያሜ የወያኔ አገዛዝ ወደ ወታደራዊ ፈላጭ ቆራጭነት መለወጡን የሚያሳይ እንደሆነ ብዙዎችን አስተያየታቸውን ይሰነዝራሉ። ከሳውዲ አረቢያ የሚመለሱ ስደተኞችን በተመለከተም የኮማንድ ፖስት ማቋቋም በወያኔ ዘረኛ ፖለቲካ ከደረሰባቸው ጫና ባገኙት አጋጣሚ ወደ ሳውዲ የተሰደዱትን መንጥሮ በማውጣት እርምጃ ለመውሰድ የታሰበ እንደሆነ ብዙዎች ስጋታቸውን ይገልጻሉ።
ወያኔ የህዝብን አመኔታ ለመሸመት በሚል ከንቱ ቀመር ካለበቂ ጥናት እና ዝግጅት ያባይ ግድብን መጀመሩ ከግብጽ ጋር መቆራቆዝ መግባቱ በተለያዩ ጊዜያት የተገለጸ መሆኑ ይታወቃል። ግብጽን ለመቋቋም በሚል በአረብ አገራት ደላሎች እየቀጠረ የማግባባት ዘመቻ እያካሄደ መሆኑም የሚታወቅ ነው። ግብጽ ከሳውዲ ከኳታር ጋር ያላትን መለስተኛ መናቆር ለርባናቢስ የፖለቲካ ተረፌታ ለመጠቀም ያገረን ሀብት በሚሊዮን የሚቆጠር የአሜሪካ ዶላር በዚህ ስራ ለሚሰማሩ ደላሎች በመክፈል እያባከነ መሆኑም የሚታወቅ ነው። ከዚሁ ጋር በተያያዘ በሌላ አገም በኦማን ኤምባሲ ሊከፈት መሆኑም ተነግሯል። እንዲሁም የካታሩ አሚር ባሳለፍነው ሳምንት አዲስ አበባ መገኘቱ እንደ ትልቅ የዲፕሎማሲ ድል እንደሆነ በወያኔ ከበሮ ሲደለቅ ሲሰማ የአረብ ፖለቲካን ሂደት ካለመረዳት የመነጨ ደደብነት እንደሆነ አይሳተም። ለየትኛውም አረብ ሀገር ወያኔ ከግብጽ ጋር ለውድድር የሚቀርብ አይደለም። የአረብ ሊግ አቋቋምም አፍንጫ ሲነካ አይን ያለቅሳል እንዲሉ ነው። ወያኔ በእንዲህ ያለው የማይረባ ድርጊት ያገርን ገንዘብ በመርጨት ወንጀል እንደሆነና ሊያስጠይቀው እንደሚገባ ብዙዎች አስተያየታቸውን ይለግሳሉ።
የአውዳመቱ ገበያ የኑሮ ውድነቱ ነጸብራቅ መሆኑን ተጠቆመ። የኑሮ ውድነቱ ወትሮንም ቢሆን ጨመረ እንጂ ወረደ ተብሎ የማይታወቅበት እንደሆነ የሚታወቅ ነው። የዋጋ ግሽበትም ከጊዜ ወደ ጊዜ እየናረ የብር የመግዛት አቅም እንክትክት እያለ መሆኑ በተለያዩ ጊዜያት የተገለጸ ጉዳይ ነው። በዚህ በፋሲካ በዓል በአዲስ አበባ ከተለያዩ የገበያ ቦታዎች የተገኘው መረጃ 1 ኪሎ ቀሽንኩርት ከ18 እስከ 27 ብር፣ ቲማቲም 15 ብር፣ ነጭ ሽንኩርት 60 ብር፣ 1 ኪሎ ቅቤ ከ180 እስከ 260 ብር፣ 1 ዶሮ ከ190 እስከ 400 ብር፣ 1 እንቁላል ከ275 እስከ 4 ብር፣ በሬ ከ10000 እስከ 15000 ሲሆን በጣም ትልቅ ሰንጋ ከ30000 ብር በላይ ይመሸጡ ታውቋል። በግ ከ2000 እስከ 5000 ሲሆን ሙክት በግ ከ8 እስከ 10000 ብር ማውጣቱ ታውቋል። ከበግ ነጋዴዎች የተገኘው መረጃ እንደሚጠቁመው የበግ ዋጋ ካዘቦቱ በአማካይ የ500 ብር ጭማሪ ማሳየቱ ታውቋል።
ከውጭ ምንዛሬ እጥረት ጋር በተያያዘ ብሔራዊ ባንክ ባስተላለፈው መመሪያ መሰረት የውጭ ምንዛሬን በብዛት ማግኘት እንዲቻል ውጭ ከሚኖሩ ኢትዮጵያውያን የሚላክ ገንዘብ በብዛት ለማስገባት በሚል የተለያዩ የሎተሪ እጣዎች በማዘጋጀት ሁሉም ባንኮች ጥሩምባ ቢነፉም ጠብ የሚል ነገር እንዳልተገኘ ከተለያዩ ባንኮች የተጠናቀረው መረጃ ያስረዳል። በየጊዜው የባንኮቹ አትራፊነት እየተነገረ ቢሆንም እድገት ግን ተንፎቅቅ ያለፈ እንዳልሆነ ጉዳዩን በቅርብ የሚከታተሉ ባለሙያዎች ይገልጻሉ። አብዛኛው የባንኮቹ የብድር ስርዓት ተመሳሳይ በመሆኑ እድገት የሚባለው ከመንገጫገጭ የሚያልፍ ሊሆን አይችልም የሚሉ ወገኖች በተለያየ ጊዜ ወያኔ ከግል ባንኮች ለአባይ ግድብ በቦንድ ሽያጭ ስም ገቢያቸውን እያስገደደ ስለሚወስድ ሊደርሱበት የሚገባው ደረጃ ላይ መድረስ ያልቻሉ መሆናቸውን በመግለጽ ያብራራሉ።
يا የነዳጅ ጥረቱም እንደቀጠለ መሆኑ ታውቋል። በአዲስ አበባ በመሆነ ከአዲስ አበባ ውጪ በሚገኙ ከተሞች ከፍተኛ የሆነ የነዳጅ ጥረት መከሰቱ ሲዘገብ በሰንበቱ የሚታወቅ ነው። በዙዎቹ ማዲያዎች ምንም አይነት ነዳጅ ስለማይኖራቸው ተዘግተዋል። ኖክ የሚባለው ያላሙድ የነዳጅ አከፋፋይ ኩባንያ ተቀብለው የሚያድሉ ኖክ የነዳጅ ማዲያዎች ብቻ አልፎ አልፎ ነዳጅ ሲኖራቸው ሰልፉ በአማካይ ከአንድ ኪሎ ሜትር በላይ እንደሚሆን በተለያዩ አካባቢዎች ተዘዋውሮ የታዘቡ ዜና ምንጮቻችን ያስረዳሉ። ወያኔ ይህን ችግር ለመደባበስ እየሞከረ ቢሆንም ጉዳዩን በቅርብ የሚያውቁ እንደሚያስረዱት ወያኔ እግር ተወርች አቆራምዶ ከያዘው የውጭ ምንዛሪ ጋር እንደሚያያይዙት ያስረዳሉ። ወያኔ ይህን ችግር ለመፍታት በወያኔ ቁጥጥር ስር የሚገኘው የነዳጅ ድርጅት ለማዳያዎች የማቅረብ ስራ ውስጥ ለመሳተፍ ማቀዱን ይፋ በማድረግ የተከሰተው ችግር ያከፋፋይ ችግር መሆኑን ቢያቀርብም እንብዛም ተደማጭነት እንዳላገኘ መገንዘብ ተችሏል። የወያኔን ውስጣዊ ደባ በቅጡ የሚያቀ የፖለቲካ አዋቂዎች እንደሚሉት ደግሞ ይህ የወያኔ በማከፋፈል ስራ ላይ ለመሰማራት ማቀድ ዋናው ዓላማው ሊሆን የሚችለው የቻይና የብረታ ብረት ድርጅት የሆነውና በመከላከያ ስም ለሚጠራው ድርጅት ሰፊ የሥራ መስክ ለመክፈት ያቀደ እንጂ የተከሰተው የነዳጅ ጥረትን ለመቅረፍ እንዳልሆነም ያስረዳሉ።
የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ባወጣው መግለጫ እንግሊዝ ከወያኔ ጎን በመቆም የፖለቲካ እስረኞችን በደልና ሰቆቃ አራማጅ ሆናለች ሲል ከሷል። ኮሚቴው ይህን ወግዘት ማሰማት የተገደደው እንግሊዝ ለወያኔ ልዩ አፎርማጅ በመሸጧ ነው ሲል የኮሚቴው ቃል አቀባይ አስረድቷል። ወያኔ እንዳለፈው አረመኔ አገዛዝ እስረኞችን ወፌላላ መግረፍ የቀን ተቀን ልምዱ ነው ያለው ኮሚቴ እስረኞች ሲገረፉ እግራቸው፣ ጀርባቸው፣ ሰውነታቸው እንዳይደማ እንግሊዝ የሰራው ልዩ አፎርማጅ የተሸጠላቸው በመሆኑ የተገረፉ እስረኞች ወደ ውስጥ የሚፈስ እንጂ በውጭ የሚታይ ደም እንደማይኖራቸው ታውቋል። ይህ የእንግሊዝ አፎርማጅ ግን በጣም የሚያሰቃይ መሆኑን ቅንጣትም አልቀነሰም ተብሏል። ኢትዮጵያን ቀኝ ለመግዛት አለያም ለመገንጠል ስትሞክር የባጀችው እንግሊዝ ለወያኔ ሙሉ ድጋፍ ስትሰጥ መቆየቷን የገለጸው ኮሚቴ የወያኔ ሰላዮች ሟቹ ክንፈ ገብረ መድህንን ጭምር በእንግሊዝ ስልጠና የተሰጣቸው ሲሆን ለወያኔ ፖሊስም እንግሊዝ የመኪናና መሳሪያ እርዳታ መስጠቷን ጠቅሷል። አሰፋ ማሩን ሊገሉ የመጡት ፖሊሶች በእንግሊዝ በተለገሰ ላንድ ሮቨር መኪናዎች መሆኑም አልተዘነጋም ያለው ኮሚቴ እንግሊዝ በወያኔ ግፍና ሰብአዊ መብት ጥሰት ያላትን ተባባሪነት ሁሉም ዜጋ እንዲያወግዝ ጠይቋል። እንግሊዝ ዜጋዋ የሆነው አንዳርጋቸው ጽጌ ከየመን ተጠልፎ ሲታሰርም ይህ ነው የሚባል ተቃውሞ እንዳላቀረበችና አሁንም የወያኔ ጥብቅ ወዳጅ ሆና መቀጠሏ መወገዝ ያለበት ነው ሲል የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ መግለጫውን ደምድሟል።
ወያኔ ለበርካታ ጊዜያት አሜሪካ ሲያስነጥሳት ያስነጥሰው እንደነበረ የሚታወቅ ሲሆን ከቅርብ ጊዜ ወዲህ ግን አሜሪካ የቻይናን ፈለግ መከተል ይገባታል እያለ መጎሽመጥ መጀመሩ የሚታወቅ ነው። ወያኔ የአሜሪካን ጣዖትነትን በቻይና መቀየሩ እንደሆነ የሚያስረዱ ወገኖች ቁጥሩ ቀላል እንዳልሆነ ለማየት ተችለናል። መቀየሩ እንደሆነ የሚያረጋግጡ ወገኖች ቁጥራቸው ቀላል እንዳልሆነ ለማየት ተችለናል። በቅርቡ ከሩሲያ ጋርም ድንገተኛ ግንኙነት መጀመሩ የሚታወቅ ነው። ባሳለፍነው ሳምንት በሶሪያ ጉዳይ ላይ በአሜሪካ የቀረበው ሐሳብ ሩሲያ ድምጽን በመሻር መብቷ ስታመክን ወያኔ ድምጽ ታቅቦ ማድረጉ ለሩሲያ ጎንበስ ጎንበስ ለማለትና ከአሜሪካ ማስጠንቀቂያ ለመስጠት እንደሆነ እንደማያጠራጥር የፖለቲካ አዋቂዎች ያስረዳሉ።
ወያኔ በዘመኑ መገናኛ ብዙሃን ላይ ቀባውን የቀጠለ ሲሆን በድረገጽ፣ በኢሜይል ወዘተ የሚደረገውን ግንኙነት ሁሉ ለመቆጣጠር ወደ 70 ሚሊዮን ዶላር አውጥቶ ከቻይና፣ ከጣሊያንና እንግሊዝ መሳሪያ መግዛቱ ተጋልጧል። አይፒ ጠላፊ በሚል ከጣሊያን ኩባንያ ቢያንስ 20 ሚሊዮን ዩሮ ከፍሎ ከገዛው መሳሪያ ባሻገር ከእንግሊዝና ቻይና በተጨማሪ ሬዲዮኖችን ማፈኛ፣ የኢሜይል ግንኙነቶችን በመላ አገሪቷ ለመቆጣጠር ተጨማሪ 50 ሚሊዮን አውጥቷል ተብሏል። ይሁሉ ሆኖ ግን ወያኔ ህዝብን ተቃውሞ ሊያቆም አልቻለም ያሉ ክፍሎች ዜጎች በኮምፒውተርና በእጅ ቴሌፎኖች ሲጠቀሙ ማድረግ ያለባቸውን ጥንቃቄ መዘንጋት የለባቸውም ሲሉ አሳስበዋል።
ኢትዮጵያዊው አርበኛ ጃጋማ ኬሎ በወያኔ መገናኛ ብዙሃን መዘከራቸው ህዝብን እያስገረመ ነው ተባለ። ሰሞኑን በርካታ ኢትዮጵያውያን የጀግናው አርበኛ የጀራል ጃጋማ ኬሎ ዝክረ ህይወት በወያኔ ቴሌቪዥን ኤፍኤም ሬዲዮኖች ጋዜጦችና ኤሌክትሮኒክስ ሚዲያዎች መቅረቡ ኢሞራላዊ እንደሆነ ብዙዎቹ በመረራ እንደበት ሲገልጹ ይደመጣሉ። ጀራል ጃጋማ የወያኔን ገንጣይነትና አስገንጣይነት ሲቃወሙና ድምጻቸውን ከፍ አድርገው ለኢትዮጵያ አንድነት ሲማገቱ ነበር ሲሆን በጠባቡና በዘረኛው የወያኔ ሚዲያ አውታሮች መዘከራቸው በቆሻሻ እንደበት ክብሩ ጀግና መጠራታቸው የወያኔን የሞራል መቦርቦር የሚያሳይ መሆኑን ብዙዎቹ ያስረዳሉ። እንደ ጀነራል ጃጋማ ኬሎ ያሉት ጀግኖች መዘከር ያለባቸው የኢትዮጵያ አንድነት የማይፈታና የማይበጠስ ማህተማቸው በሆኑ እንደ ፍኖተ ባሉ የመገናኛ አውታሮች እንጂ በሀገር ነፍሰ ገዳይ በሆኑ የወያኔ የመገናኛ አውታሮች ሊሆን አይገባም የሚሉ በርካቶች ናቸው።
የወያኔ ጦር የሶማሊያ ጽንፈኞችን ለመመከት በቂ ነው ሲል ያለፈው የአሜሪካ ፕሬዝዳንት የቀባጠረው ሁሉ ሐሰት መሆኑ በተጨባጭ በመረጋገጡና የወያኔ ጦር ከሌሎችም ጋር ሆኖ ጽንፈኞችን ማሸነፍ ባለመቻሉ አሜሪካ አሰልጥናና ደጋፊ በሚል በርካታ ወታደሮችን ሞቃዲሾ መላኳ ታወቀ። አዲሱ የአሜሪካ ፕሬዝዳንት በውጭ አገሮች ምንም ጦር አንዋጋም ካለ በኋላ በየቦታው ጦርነት እየጫረና በኮሪያም ለዓለም አስጊ የሆነ ግፍጫ ለማድረግ ዳርዳር እያለ መሆኑ እየታየ ባለበት በአሁኑ ጊዜ ከሳውዲና ከቃታርም አብሮ ከጅቡቲ እስከ የመን በየአካባቢያችን ጣልቃ መግባቱን የቀጠለ መሆኑ እንዳለ ሆኖ አሁን ወደ ሶማሊያ ወታደር መላኩ የአካባቢያችንን ቀውስ የሚያባብስ እንጂ የሚያረግብ አይደለም ተብሏል። የአሜሪካ የመከላከያ ሚኒስቴር በቅርብ ጊዜ ወደ አካባቢው ይመጣል ተብሎ ጅቡቲን መጎብኘቱ ሲጠቀስ ወደ ወያኔ የማይዘልቅ መሆኑ አነጋጋሪ ሆኗል። ባለም አቀፍ መድረክ ወያኔ ኢትዮጵያን ጥቅም የሚያስጠብቅ ፖለቲካ የሚገፋ ዓለም ሆኑና ለአሜሪካና ቻይና ማደሩን ከተጋለጠ አመታት አልፈዋል ያሉት አዛቢዎች በራሱ በአባይ ጥያቄ እንኳን ግብጽ የበላይነትን መያዟ በቂ ማስረጃ መሆኑን አቀርበዋል። በተያያዘ ዜና ወያኔ በቅርቡ የሶሪያው መሪ በመርዝ ጢስ ዜጎቹን ገደለ ተብሎ ሲወገዝ ከቻይና ጋር በመሆን ወኪሉ ድምጽ ሳይሰጥ ቀርቷል። ዓለም አቀፍ የፖለቲካ መስፈርቱ ዝብርቅርቅ ነው ያሉ ክፍሎች ኤርትራ ከሰሜን ኮሪያ ጋር ተነጋገደች በሚል በዋና መልኩ ከዩክሬን የተገዛን መሳሪያ በማመላለስ በሻቢያ ላይ ማዕቀብ ብለው ሲወስኑ፣ ወያኔ ግን ሶማሊያ የከተተውን ታንክ መጠገኛና ሌሎች የሶቪየት ጊዜ መሳሪያዎችን ማደሻና ማስቀጠያ ከሰሜን ኮሪያ ሲገዛ አይተው እንዳላዩ መሆናቸውን ጠቅሰዋል። ይህን በተመለከተ የሻቢያው መሪ ምንም ባይናገርም በቅርቡ ኢትዮጵያን በስም ለመጥራት እንኳ ለዘገነናቸው የኦሮሞ ጽንፈኛ ጋዜጠኞች በአስመራ በሰጠው ቃለ መጠይቅ ደግሞ የኢትዮጵያ ታሪክ የሚባለው ልቦለድ ነው ሲል ተደምጧል። የኤርትራን ቅኝ ግዛትነት ልቦለድ ሀቅ ብሎ የከረመው ይህ አምባገነን አሁንም ጸረ ኢትዮጵያነቱ አልበረደለትም ያሉት አዛቢዎች በሻቢያ ድጋፍ ከኤርትራ ተወንጭፈን በመላ ጎንደር እየታገልን ነው የሚሉትንም ያለው እንቅስቃሴ በማንም ድርጅት የተነሳሳ ሳይሆን የህዝብ የራሱ ነው በማለት ዋሾነታቸውን አጋልጧል ብለዋል። ጠያቂዎቹም ኢሳይያስም በታሪካዊ የጎንደርና የአማራው ኢትዮጵያዊ ትግል ላይ ጫና ሰጥተው ባይገኙም የኢትዮጵያን ትግል አዲስ እና የተባበረ ይዘት የሰጠው እነሱ የሚጠሉት አማራው ኢትዮጵያዊ መሆኑን ሊሰርዙ አልቻሉም ተብሏል። የኢትዮጵያን ስደተኞች ክርስቲያን በመሆናቸው በጭካኔ ያረዱት የሊቢያ ሰው በላዎች በአሁኑ ጊዜ ስደተኞችን ማሰቃየታቸውን ቀጥለው ይባስ ብለው የአፍሪካ ስደተኞችን $500 ለባርነት እየሸጡ መሆናቸው በቅርቡ ተጋልጧል። ይህን ሰውን ለባርነት መዳረግ ሱዳንም አድርጋው እንደነበር መረሳት የለበትም ያሉ ክፍሎች የሊቢያ ዘረኛ ባለስልጣኖችና ጽንፈኞች ስደተኞችን ለባርነት መዳረጋቸው ብቻ ሳይሆን ብዙዎችንም እንደሚገሉና በበረሃ እንደሚጥሉም የሚታወቅ ነው ብለዋል። ወደ ሊቢያ አሁንም የሚጎርፉ ስደተኞች በሰፊው ተዘርፈውና ተበዝብዘው በማይረቡ ጀልባዎች ተጭነው ጣሊያን ሳይደርሱ እንደሚሰጥሙም የሳምንቱ ዜና መሆኑም ይታወሳል ተብሏል። ጭንቀቱ ቢኖርም ወደ ሊቢያ መሄዱ ራስን ለሞት መዳረግ ነው ያሉ ክፍሎች ወጣቶች በአገራቸው በሰላምና በክብር እንዳይኖሩ ያደረጉት ወያኔ አይነቶቹ አገዛዞች መወገድ አለባቸው ሲሉ ትግል ማስፈለጉን ጫና ሰጥተዋል። አድማጮቻችን የፍካሬ ዜና ፕሮግራማችን በዚሁ ይጠናቀቃል።
Oh, የጀግና ነው ቤቱ ከዘለዳው ተማግሮ የተሰራበቱ የወገን ነው ምድሩ የጀግና ነው ቤቱ የተነቃቀለው አጥሩ በድፍረት የተደረመሰው ጎጆው አፈር ቤት ጎዳናው መጓዣው ያማረው በአስፋልት የጀግና ነው ደሙ የፈሰሰበት የአራት ኪሎ ሐውልት የኮሌጁ ግቢ ሽቅብ 6 ኪሎ ጎዳናው የደም ነው زمن ያለወጠው ዝናብ ያላጠበው ደም በደም ተሰፍሮ ባናቱ ባናቱ ከሚያዚያ አንስቶ እስከ የካቲቱ የሚታወስበት ተሰርቶ ሐውልቱ ተከባብሮ መኖር ተፈቃቅሮ መኖር ካቃተ ባገሩ ይጨሳል አዋራው ይገለባበጣል የላዩ በስሩ ይቀጠላል እንጂ ይጨሳል አፈሩ የማን ሻጭ ከላዩ የማን ደም በስሩ ማን አለ በቤቱ የሚፈራ ሞት አድቦ ተቀምጦ ዝንታለም እየየ ዝንታለም ውርደት ያባት ሞት ታለፈ የታላቅ ወንድም የናት የእህት ያጎት ይችን ቀን አንገቴን ደፍቼ ልለፋት በሚላጉል ሰበብ በሚላጉል ምጸት መቆየት ደግ ነው ሁሉም ታለፈና አገር ሞታየናት ጭራሽ እንደገና አረንጓዴ ቢጫ ቀዩ ዓላማችን ተንቆ ተዋርዶ ወድቋየው አይናችን ያድዋር በኞች የማይጫው ጀግኖች የኢትዮጵያ ልጆች ወጣት ተማሪዎች ያፈሰሳችሁት ደማችሁ ተንቆ ባንዳ አገር ሸጠ በሰው ተደብቆ ምድሩን ቸበቸበው ቤቱን አፈረሰው እጃንገትን አንቆ ተከባብሮ መኖር ተፈቃቅሮ መኖር ካስከፈለ ምድር ይጨሳል አዋራው ይገለባበጣል የላዩ በስር ተዋቅሮ ተማግሮ የተሰራበቱ ጠንካራ ነው ትቻው የታሰረበቱ በቀላሉ አይፈርስም የሀገር ስሪቱ
ያኔ ይወድማታል እንጂ ኢትዮጵያ አትፈርስም። ሁኔታው እንደዚህ ከቀጠለና ከቁጥጥር ውጪ ከሆነ ኢሃዲግም እንደ ድርጅት አይቀጥልም። ኢትዮጵያ ትፈርሳለች የሚለው የሰሞኑ የናባይ ጻሃዬ ጩኸት ስንሰማ ወያኔዎች ምን ያህል ባዶና ግብዝ መሆናቸው ነው የሚነግረን። በሌላ በኩል ደግሞ አያት ቅድመ አያቶቻችንና ያ ትውልድ የተሰውላት ኢትዮጵያ ምን ያህል ጠንካራና ህያው መሆኗን ይነግረናል ማለት ነው። ኮዴባ ሰወያኔ ኢትዮጵያን ይዞ ሊያሸልፍ ሲያምረው የኢትዮጵያ ህዝብ ደግሞ ሲያምርህ ይቅር እንጂ በኢትዮጵያ ላይ ያሰጠውና ያለምከው ነገር ሁሉ ባክኖ መቅረቱ አይቀሬ ነው እያሉ ትግሉን ቀጥሏል። ይህን ስናይና ታሪካችንን ስንመረምር የሀገራችንና የህዝባችን ዕጣ ፈንታ የሚለካው ጠላቶቻችን በሚያመጡት ስንክሳር ሳይሆን በየጊዜው በሚፈጠሩ የሀገራችን የቁርጥ ቀን ልጆች መሆኑን ነው። ታዲያ ዛሬ ላይ ቆመን የትግሉ ነው ህይወቴን እየዘመሩ ላመኑበት ዓላማ ለተሰውለትና ለተነሱለት ህዝብ ራሳቸውን ቤዛ አድርገው ላለፈው ትውልድ የኢትዮጵያ ሰማዕታት ሁሉ ልዩና ዘመን የማይሽረው ክብር አለን። ሰንደቃቸውን አንስተን ያልተቋጨውን ህዝባዊና ብሔራዊ ግዳጃችንን ለመወጣትም ቃል እንገባለን። ይሰውትም ለታላቁ አገራቸውና ህዝባቸው እንጂ እንደዛሬው በጓሮ ፖለቲካ ተለክተው እንደምንጫጩት ኮከበ ነጠላና አቅመ ደሃ ክልልን ለማቋቋም አልነበረም ሊሆንም አይችልም። በጠባቦችና ባስገንጣዮች ቅርስ መቃብር ላይም ሐውልታቸው ተሰርቶ ጎን ለጎን ከአባትና አያት አርበኞቻችን ጋር በአገር አቀፍ ደረጃ የክብር ቦታቸውን ያገኙ ዘንድ ትግላችንን ቀጥለናል። ዛሬ የናባይ ጻሃዬ ያዙኝ ልቀቁኝ የስብሰባ ጋጋታ ኢትዮጵያን ለማፍረስ የወጠኑት የጎሳ ፖለቲካ ባጭር መቀጨቱን በግልጽ የሚያሳይ ክስተት ነው ማለት ነው። አባቶቻችንም ሆኑ ያ ወርቃማ ትውልድ በተለይም ደግሞ በኢሃፓ ጥላ ስር ተሰባስቦ የተዋጋው ክፍል ለአንድ ሰንደቅ ዓላማ ለአንድ ህዝብና ለአንድ አገር ተዋጉ እንጂ እንደ ወያኔ ሻቢያና መሰሎቹ ለጎጥ አልነበረም ሊሆንም አይችልም። ዛሬም እንደ ትናንትናው እሳት ለብሶ እሳት ጎርሶ ባጭር ታጥቆ ከወያኔ ጋር እየተፋለመ ያለው ወጣት እየደገመ ያለው የአያቶቹንና የዚያን ትውልድ ዓላማ መሆኑ መታወቅ አለበት። ሰሞኑን እየሰማን ያለነው ጩኸትም ሆነ እናባይ ጻሃዬ እያስተጋቡ ያሉት ያለቀልን ጩኸት ጥሪ የሌላ ሳይሆን በቀጣይነት እየተፋፋመ ያለው ብሔራዊ ትግል ውጤት መሆኑ መታወቅ አለበት። ዛሬም እንደ ትናንትናው የአባት አርበኞቻችንን ፈለግ ተከትሎ ወኔውን ሰንቆ ፋኖ ተሰማራ በሚል መሪ ቃል የተሰማራው ያ ትውልድ ቃል ኪዳኑን እንደገና በማደስ ትግሉን መቀጠሉን ነው የሚያሳየው። አዲሱ ትውልድም ነጻነቱን ለማስከበር ባጭር ታጥቆ ወኔውን ሰንቆ ያን ትውልድ ተቀላቅሎ ትግሉን በወያኔ ላይ በማጣጣፍ ላይ መገኘቱን ነው የሚያሳየው ማለት ነው። የአባይ ፀሐይና ግብረአበሮቹ ጩኸት በአሁኑ ጊዜ ለተነሳው ህዝባዊ አመጽ በወያኔ ጥርስ የገቡትን ግን ደግሞ ላለው ህዝባዊ አመጽ መነሳትና መቀጠል ተጠያቂ ናቸው በሚል ፈሊት በኃላፊነት ተጠያቂ አድርገው ሊያስወግዷቸው የሚፈልጉ ግለሰቦች እንዳሉ መገመት አያዳግትም። የችግራቹ ምንጭ እነርሱ ነበሩ በሚል ህዝብን ለመሸንገል የሚያደርጉት ከንቱ ሙከራ መሆኑን ማወቅ ያቃታቸው ራሳቸው ወያኔዎች እንጂ ሳፊው የኢትዮጵያ ህዝብ ሊሆን አይችልም። በአሁኑ ጊዜ በስብሰባ ተጠምዶ ያለው ወያኔ በጥልቀትና በሰፊው አይቶና ገምግሞ የኢትዮጵያን ችግር ሊፈታ አይችልም። መፍትሄው እጅ መስጠት እንጂ ኢትዮጵያን ለማፍረስ አይቻልም። ያ ትውልድ ላለፉት 10 አመታት እየታገለ ያለው ለራሱ ጥቅምና ዝና ሳይሆን ለሰፊው የኢትዮጵያ ህዝብ ነጻነት፣ እኩልነትና አንድነት ነው። ታሪካዊ ተልእኮውንም ለአዲሱ ትውልድ ለማረካከብ ጭምር ነው። እናም አዲሱ ትውልድ ጠላትን መስክተውና ተዋክተው ስማቸውን በደም ከጻፉት ሁሉ ተከታታይ ትውልዶች የሚማረው መብቱን፣ ነጻነቱንና ኢትዮጵያዊነቱን ለማስከበር ወፍዘራሹን ወያኔን በሚገባው ቋንቋ ማናገር ሲችል ብቻ መሆኑን ማወቅ አለበት ማለት ነው። ያ ትውልድ በተለይም ደግሞ በኢሃፓ ጥላ ስር ተሰባስቦ የታገለው ክፍል የአገሩን ዕጣ ፈንታ በጋራ ለመወሰን እንደቀደምት አባቶቹ ሁሉ ጎሳ፣ ሃይማኖትና ጾታ ሳይለየው በጋራ የሰራ ትውልድ ነው። ከሁሉም አስቀድሞ አዲሱ ትውልድ ማድረግ ያለበት አንደኛ እንደቀደምቶቹ ትውልድ በዘር በሃይማኖት ሳንለያይ በወያኔ ላይ የተባበረ ክንዱን ማሳረፍ፣ ሁለተኛ ወያኔንም በተለይም በጣት የሚቆጠሩትን የወያኔን አመራር አባላት ከሰፊው የትግራይ ህዝብ ከበርካታው ተራ አባላቱ ከመከላከያ ኃይሉ ከፖሊስ ሰራዊቱ ከጸጥታ ኃይሉና ተለጣፊ ድርጅቶች ሁሉ በስልት መነጠል መንታት፣ ሶስተኛው ከአባት አርበኞቻችን ቀጥሎ ያ ትውልድ የሰራውን ታሪክን በትግሉ እየዘከረ አገራችን ኢትዮጵያን መታደግ ሲሆን የመጨረሻው ግቡ ደግሞ የኢትዮጵያን አንድነትና ሉዓላዊነት ማስከበርና ዲሞክራሲያዊ ብሔራዊ መንግስት ማቋቋም ብሎም እኛ ከወደቅን ኢትዮጵያ ትፈርሳለች የሚለውን የናባይ ጻሃይን ከንቱ ጩኸት በታሪክ ፊት ባዶ ማድረግ ነው። በአሁኑ የሀገራችን ተጨባጭ ሁኔታ ወያኔ ከሰፊው የኢትዮጵያ ህዝብ የተነጠለ መሆኑ በራሱ ውስጥ መከፋፈሉ በሙስና መጨመላለቁ በበርካታው በውጭ ሀገር በሚኖረው ኢትዮጵያውያን መጠላቱ ባመጣው የዘር ፖለቲካ ራሱ መጠለፉ ሁሉ ሀቅ ነው። በርካታ የወያኔ ቢዝነሶች፣ ሸቀጦች፣ የመመላለሻ አውቶቡሶች፣ ታክሲዎች፣ ሆቴሎች፣ ምግብና መጠጥ ቤቶች ወዘተ ሁሉ በህዝብ ዘንድ በአይነ ቁራኛ እየተጠበቁ መሆናቸው የወያኔዎችን መውደቅ እየተጠባበቀ የሚገኘው ፌደራል ፖሊስ ነገ ወያኔ ውርፍ ሲብሰው የሰከረ አሳ አመለጠ ለማለት የተዘጋጀ መሆኑ በኑሮ ውድነት እየተሰቃየ ያለው ህዝብም ለመጨረሻ የአመጽ ደውል እየተጠባበቀ ያለ መሆኑ እነኚህንና የመሳሰሉትን የጠላት ስስ ብልቶች ለይቶ ማወቅና ቀውሱን ማባባስና ወያኔን እርቃነ ስጋውን ማስቀረት ለነገ የማይተው ታሪካዊ ግዴታ ነው። አሁንም እንደቀደምቶቹ ትውልዶች አዲሱ ትውልድ ከጠባብ ብሔርተኝነትና ትንክተኝነት አመለካከት ራሱን እያጸዳ በወርድ በስፋት በቅርጽና ይዘቱ ሰፊና ኢትዮጵያዊ ሆኖ መቀጠል አለበት። በጎሳና በቋንቋ ርዕዮተ ዓለም ከሰከሩት የጎሳ ጭቃሽሞችና በትዕቢትና ጥላቻ ከተሞሉ ትምክተኞች በሽታ ሁሉ በትግል ራሱን ያጸዳና ብሔራዊ ጀግንነትን በተግባር ማሳየት ዛሬ ውስብስብ እየሆነ ለመጣው የኢትዮጵያ ችግር ሁሉ ተጠያቂዎቹ ደርግ ጠባብ ብሔርተኞች፣ ትምክተኞችና ተገንጣዮች ሲሆኑ በዋናነት ግን በሁለቱም አገዛዞች ውስጥ አጀንዳና ፖሊሲ በመቅረጽ ያገለገሉና እያገለገሉ ያሉት አድርባይ መሆራን ሁሉ መነጠልና ጥግ ማስያዝ አንዱና ዋናው ስልት መሆኑንም ማወቅ የግድ ነው። አሁንም ሀገራችን ኢትዮጵያ ከገባችበት ችግር ልትወጣና ሁለንተናዊ መፍትሄ አግኝታ የጋራ ቤታችን ሆና ልትቀጥል የምትችለው የተጣማጅ አርበኞች አባቶቻችንና የዚያ ታላቅ ባለራዕይ ትውልድ የጀመረው ጉዞ በድል ሲጠናቀቅ ብቻ ነው። በውይይትና በመቻቻል መፍታት ያለበት ልዩነት ካለም ልዩነቱ ከአገር አንድነት፣ ብሔራዊ ጥቅምና ፍላጎት ብሎም ከህዝቡ አንድነትና ሉዓላዊነት በመለስ ባሉት ቅራኔዎች ዙሪያ መሆን አለበት ማለት ነው። ያለ ጥርጥር ወጣቱም እሳት ለብሶ እሳት ጎርሶ በተነሳ ማግስት ወያኔዎችና ተባባሪዎቻቸው የውሃ ሸታ መሆናቸው አይቀሬ ነው። አው አሁንም ወጣቱ እንደቀደም ዳርበኛ አባቶቹ አያትና ቅድማያቶቹ ሁሉ ለነጻነቱና በሄራዊ አንድነቱ ሲል ራሱን መስዋዕት አድርጎ ምሽት ተራምዶ በሞት ጥላ ስር ተጋርዶ ገድልን ሰርቶ አደርባዮችንና ባንዳ ካድሬዎችን ማሳፈር የሚችልበት ቀን ሩቅ አይደለም። አዲሱ ትውልድ አሁንም ትግሉን ላለፉት 40 አመታት ካስቀጠለው ትውልድ ጋር በመሆን ህዝቡን መቀስቀስ፣ ማንቃት፣ ማደራጀትና ማስተጣቅ ብሎም ትግሉን በግንባር ቀደምትነት ለመምራት መዘጋጀትና ታሪካዊ ግዴታውን ለመወጣት ዝግጁ መሆን አለበት። ቀጥሎም ቅጥረኛና አድርባይ ሞራንን ወፍዘራሽ ካድሬዎችንና ሰላዮቻቸውን ሁሉ ከህዝብ መነጠልና ወያኔን ደመከል በማድረግ ፍቱን የትግል ዘዴ መሆኑን መገንዘብና መተግበር አለበት። ከወያኔ አቅጣጫ የሚመጡ አዘናጊና አፍራሽ ፕሮፓጋንዳና ቀስቀሳዎችንም በተጨባጭ እያከሸፈ ወያኔ በድን ቆሞን ማስቀረት ይቻላል። ጎርፍ ሲወስድ እያሳሳቀ ነው እንዲሉ ዛሬ ወያኔዎች እነከሌን ያዝን እነንቶኒን ማረክን በሚል ሲቃ ተውጠው ቢቃሹም ዋናው ትግል ግን ውስጡን እየጋመ የቀጠለው ህዝባዊ ትግል መሆኑን ወጣቱ ማመንና ማፋፋም አለበት ማለት ነው። ይህ በዚያ ትውልድ ፈርጦች መሪነት በወጣቱ አጋርነትና በሰፊው ህዝብ ተባባሪነት ግፊት ለወያኔ የግርሳት ሆኖ የቀጠለው ብሔራዊ ትግል የመጨረሻ ግቡ ወያኔና ስርዓቱን መንግሎ መጣል ነው። በዚህም ለማፈን ሲሞክሩ በዚያ የፈነዳና የተቀጣጠለ የቀጠለው ህዝባዊ ማዕበልም ወያኔዎችንና ግብራበሮቹን በቁማቸው ለብልቦ እስከሚጨርሳቸው ድረስ ብዙ ህይወት ሊያጠፉ የሚችሉ መሆናቸውን ማወቅና መቀበል ይኖርብናል ማለት ነው። ህልም ተፈርቶ ሳይተኛ አይታደርምና ነጻነትን ፈልጎ መስዋዕትነትን መሸሽ ደግሞ ከቶ የሚታሰብ ሊሆን አይችልም። ዛሬም እንደገና ወጣቱ አፍላ ጉልበቱን ለጋ ህይወቱን ለእናት ሀገሩ ለነጻነቱ ለህዝባዊ አንድነትና ሉዓላዊነት ሲል መስዋዕትነትን መክፈሉ ታሪካዊና ብሔራዊ ግዴታው መሆኑን መቀበል አለበት። ወያኔ ይፈርሳታል እንጂ ኢትዮጵያ አትፈርስም።
ሻለ መኖር አልሻ ለትራየ ከስራ አልቆፍር ለሸከም ከበየምን ሆነ ወጣደ አገልግ አጥላክ መንገን ኑሮ የላሻሽ መቺኔ ትርፍ ፈለኩ ቀርኩኝ ማኖረ ለላሜ ዋጋለው የምከራከረ የልፋት የኗታ በትክ ላገኝ አልፈልግ የማይለብብኝ አንድም ሳንቲም ትሁን እቆጣጠራለሁ ለማን ይደላውን ከተዋታለሁ መቼ ትርፍ ፈለኩ ቀርኩኝ ማኖረ ለላሜ ዋጋ ነው የምከራከረ
የጣር ፖለቲካ ፀረ ህዝብ ነው። የህዝብ ትግል ያስጨነቃቸው ጨቋኝ ገዢዎች ከጠሉንማ ብለው ስልጣን አይለቁም። በስልጣን ለመቆየት ሲፈጨረጨሩና ሲፈራገጡ ብዙ ወንጀል ይፈጽማሉ። በወታደራዊው አገዛዝ ጊዜ አይተነዋል። በቱኒዚያና ግብጽም አገዛዞቹ ሊያበቃላቸው ሲል ስንቱን ተሰላፊና ተቃዋሚ ገለዋል። ላይቀርላቸው መውደቅ ሲያጣጥሩ ከመቼውም ጊዜ ባላነሰ አውሬ ይሆናሉ። በወያኔ እያየነው ያለውም ይኸው ነው። የጠር ፖለቲካ የሙትሙት ፖለቲካ ነው። ምንጩ ሽንፈትና ቀቢጸ ተስፋ መሆኑ አያጠራጥርም። አገዛዛቸው ሊያከትም መሆኑን ሲረዱ የማይቀረውን ከመቀበል ይልቅ ለውጥን አድርጎ ጊዜ ለመግዛት ከመጣር ይልቅ ባዳቆናቸው ያፈና ሰይጣን እየጋለቡ ተጨማሪ ወንጀል ይፈጽማሉ። ወያኔ በጎንደርና ሌሎች ቦታዎች በሺዎች ገሏል። ብዙ ሺዎችን ለእስር ዳርጎ አሰቃቂ ግብረ ስየል እየፈጸመባቸዋል። አሁንም እንደቀጠለ ነው። በዚህ መልክ ደግሞ ያው ህዝብን ሲከፋፍልበት የነበረውን ጸያፍ ዘረኝነትና ጥበትን ማስፋፍቶ ህዝብን ሊደቁስ በመጣር ላይ ነው። የጣር ፖለቲካ አዲስ አይደለም። የህዝብ መተባበርና አንድነት ጸሩ በመሆኑ በተለይም አማራውንና ኦሮሞውን ለመከፋፈል ቅጥረኞቹን እንዳሰማራ እያየን ነው። ለብሔረሰቦች ጥቅም ጥብቅና የቆሙ መስለው ጽንፈኛ የዘረኛ ልፈፋቸውን መርዝ እየረጩ ለኢትዮጵያ የሚደረገውን ትግል ወደ ጎን ደረጃ ሊያወርዱት በመፍጨርጨር ላይ ናቸው። ይህ ሁሉ የጣር ፖለቲካ የሚጠቁመው ወያኔ ጊዜ እንደተቀየረ መረዳት አለመቻሉን ነው። ጭንቅ ስለያዘውም የቀድሞውን አረመኔ አገዛዝ ርዝራዦችና ነፍሰ ገዳዮች እንዲሁም ካድሬዎች እየተጠቀመባቸው ነው። በተለይ በወያኔ ተጠንስሶ የጀመረው ጸረ ኢህአፓ ከንቱ ዘመቻ እንዲያካሂዱ። ይህ ሁሉ የቀቢጸ ተስፋ መወራጨት ፍሬ አልባ መሆኑን ለመረዳት ወያኔ አቅም የለውም፣ ችሎታም የለውም። ለዚህም ነው በ1997 ዓ.ም ሞክሮት ራሱ ውድቅ ያደረገውን ከተቃዋሚ ጋር መደራደር የሚለውን ቧልት ዛሬም ሊደግም ተነስቶ የነበረው። ሳይውል ሳያድር ግን ወያኔ ከራሱ ጋር እንኳን መወያየት አቅቶት ጥረቱ ከሽፎበታል። ያለፈውን ታሪክና የወያኔን ተጨባጭ ይዘት ዘንግተው ወይም መገንዘብ እንቢ ብለው ሊደራደሩት የተነሱትን በእብሪት አሳፍሮ ሰዷቸዋል። ተለጣፊዎችም የሚያመጡት ፋይዳ ያለው ውጤት የሚኖር አይደለም። ጎርፍ ሊወስደው ያለ ሰው ቄጠማ ይጨብጣል እንደተባለው ወያኔ ውድቀቱ አፍጦ ስለመጣበት የቆጡን የባጡን ሊያወርድ ይሞክራል። እድሜ ሊያገኝ የማይፈነቅለው ድንጋይ የለም ማለት ይቻላል። ድንጋይ ሲፈነቀል ግን ተናዳፊ ግንጥ መገኘቱንም የተገነዘበ አይመስልም። በማጣጣር ላይ ስለሆነ ግን ህዝብን ከፋፍሎና አፍኖ እድሜ የሚገዛ መስሎታል ማለትም እንችላለን። በህዝብ ትግል ሊነግዱ የተነሱ ወያኔን በቀቢጸ ተስፋው ሲያጅቡት ብናይም የህዝብ ትግል ግን እየቀጠለ እንጂ እየተዳፈነ አለመሆኑ ጋር ነው። የአስቸኳይ ጊዜ አዋጅ ተብየውም ከሽፏል። ጊዜ ይራዘም መባሉ ራሱ ይህን ያረጋግጣል። ወያኔ እንደ ቀድሞው ሊገዛ አለመቻሉም ግልጽ ሆኖ ይገኛል። መቀየር ስለማይችል ግን መጨረሻው ውድቀት ለመሆኑ ክርክርን የሚጠይቅ አይደለም። ደርግም ውድቀቱ ከተረጋገጠ በኋላ ለተወሰነ ጊዜ ሲፈራገጥ መቆየቱ ይታወሳል። ይህን የጣር ፖለቲካ እርምጃ እንዲያከትም ለማድረግ ዋናው አስፈላጊው የትግል መቀጠልና መፋፋም ነው። ወያኔ ይህ እንዳይሆን ነው በአንድ በኩል ህዝብን ሲፈጅና ሲያፍን፣ በሌላ በኩል ደግሞ ኮሶ የሆነበትን የህዝብ ትብብር ለማደናቀፍ ጽንፈኛ ቅጥረኞቹን አሰማርቶ ያለው። በዚህ ስሌት የተነሳ ወያኔ የህዝብን ትግል አነሳሱ ወይም አቅጣጫ አስያዙ የሚላቸውን ኃይሎች ላይ ልዩ ዘመቻ መክፈቱ እየታየ ያለ ነው። ወያኔ በይፋ የከፈተው ጸረ ኢህአፓ ዘመቻ የዚህ ነጸብራቅ ነው። የህዝብ ትኩረት ከወያኔ ተነስቶ ወደ ኢህአፓ እንዲሆን ለማድረግ በሚል ከንቱ እቅድ የወያኔ ቅጥረኞች በድርጅቱ ላይ ሰፊ ዘመቻን ተያይዘውታል። ከሞገላ ጎደል ሳይሆን በሙሉ ደረጃ። ይህ ዘመቻ በመሰረቱ ሐሰት መሆኑም የሚደበቅ አልሆነም። የስንቱን ብሔረሰብ ወጣት ጎልማሳ አስተባብሮ ጭቆናን የታገለውን ድርጅት፣ በጎንደር ጎጃም በህዝብ ተደግፎ ለዓመታት የደማውን ድርጅት በጸረ አማራነትና በጸረ ኢትዮጵያነት ለመክሰስ መጣሩ ኤርትራን
ያስበሉ አገዛዞችና ወያኔ ሆኖ ሳለ ስልጣን ያልነበረውን ድርጅት በዚህ ወንጀል መክሰሱ ወዘተ ሁሉም ቃላጋኖ ሸፍጥና ውሸት ለመሆኑ ለብዙሃን ግልጽ ናቸው። ወያኔ ግን ጣረሞት ላይ ስላለ በጠራራ ፀሐይ ቢዋሽ የሚያስደንቅ አይደለም። ሐሰትን ተንተርሶ አገርን ለሶማሊያም ለአረብም ሁሉ ሽጦ ለስልጣን በቅቷልና አሁን በስተርጅና አቋም ሊቀይር የሚጠበቅ አይደለም። የህዝብን ትግል ውጤትና መስዋዕትነት ሊቀማ ኢህአፓ እንደ ሌሎቹ ያልጣረ ከመሆኑም በላይ ህዝባችን ለትግል እንዲነሳ ግን በጸረ ወያኔው መስመር ሲጓዝ ረጅም ዓመታት በማስቆጠሩ ቅር የሚለው አይደለም። በተለይም ትናንትም ዛሬም ከአረመኔው ደርግና ከዘረኛው ወያኔ ጎን ቆመው የታዘብናቸው በድርጅቱ ላይ የሚያካሂዱት ዘመቻ የሌባ አይነ ደረቅ የሚያሰኝባቸው ነው እንጂ ማንንም የሚያደናግር አይሆንም። የዛሬ 40 ዓመት ድርጅቱ ይህን ጽፎ ተናግሮ ነበር ብሎ በተጣመመ መንገድ መዝመት ፋይዳ ቢስ ወያኔያዊ ስምሪት ከመሆኑ ባሻገር ትኩረት በተለይም እየታገልን ነው ብለው በባዶ የሚመጻደቁት በወያኔ ላይ መሆን እንደሚገባው ማንም ይገምታል። ታዲያ ይህ ሁሉ የሚዳቋ ግርግርታ ለወያኔ ለመጥቀም እንጂ ምን ሌላ ፋይዳ አለው? የሚያሳስበውና ሊወገድ የሚገባው ክስተት ግን በተቃዋሚነን ባዮች ጎራ የሚከሰተው የጣር ፖለቲካ ነው። አዎ ቢያሳዝንም ይህ በሽታ ጨቋኙን ሳይሆን በይፋ ተቃዋሚነን ባዩንም ያጠቃል። ለምን የሚለውን ከመቃኘታችን በፊት ግን ሁለት ተመክሮ ያረጋገጣቸውን ሀቆች እናንሳ። አንደኛ ህዝብ ከጭቆና የሚላቀቀው በራሱ ትግልና መስዋዕትነት ብቻ ነው። ሁለተኛ አሜሪካ ለኢትዮጵያ ህዝብ የሚጨነቅ ሳይሆን ጨቋኙንና ዘረኛውን አገዛዝ ደግፎ ለስልጣን ያበቃና አሁንም ደግፎ በስልጣን ያቆየ መሆኑን ዛሬም በፊትም በ1997 የህዝብ ተቃውሞ ጊዜም ያረጋገጥነው ነው። ባለፈው ሰሞን ራሳቸውን ድርጅት የሚሉ አጠያቂ ሚዛን ያላቸው ቡድኖች ለአሜሪካው ፕሬዝዳንት ደብዳቤ ጽፈዋል። የነዚህ 16 ቡድኖች ስህተት በየፈርጁ ነው። በመጀመሪያ አሜሪካ በወያኔ ላይ ህዝብን ደግፋ ጫና ታደርጋለች ብለው መነሳታቸው ነው የሚያስገርመውና አጠያቂም የሚሆነው። ቀማኛ አባትና ልጅ ሆነው የባጁት አሜሪካና ወያኔ ይለያያሉ ብሎ መገመት ቅዠት መሆኑ የሚያጠያይቅ አይደለም። በራሱ ትግል ተማምኖ ደሙን እያፈሰሰ ያለውንም ህዝብ በአጉል ተስፋ ቦይ ለመክተት መጣር ከባድ ስህተት ነው። በሁለተኛ ደረጃ ይህ የቡድኖቹ የልመና ደብዳቤ ዋናው መልእክቱና መደምደሚያው አሜሪካ ወያኔ ላይ ጫና አድርጋ ሁሉም የሚሳተፉበት የሽግግር ሂደት እንድታመጣ ነው። አሜሪካ ይህን የምታመጣ ካለመሆኗ ሌላ በአሁኑ የወሳኝ ጊዜ ትግል ህዝባችን ደሙን ለአገሩ እያፈሰሰ ባለበትና ቁርጠኛ ሆኖ በተነሳበት መንገዱ ከወያኔ ጋር ተቃቅፎ የሽግግር ሂደት መመስረት ነው ማለት ቢያንስ ጸረ ትግል ነው፣ አሊያም ሀቁኝ ነገር ከተባለ ህዝብንም ጎጂ ነው ማለት እንችላለን። ይህ የጣር ፖለቲካ ካልሆነ ታዲያ ሌላ ምን ሊሆን ነው? ቡድኖቹ ከህዝብ ትግል አንጻር ኢምንትነት እየተሰማቸው ያሉ ከመሆናቸው ምንም ጥርጥር የለውም። በስደት ለዘመናት የቆዩትም የመጣው መጥቶ ወደ ሀገር መመለስን ይፈልጋሉ። መፈለግ ግን አገር ገብቶ እንደኒቢጤው ሊኖሩ ሳይሆን ከስልጣን ለመቀራመትም ነው። ቀደም ይህን ሞክረው ያልተሳካላቸው አሉ። አስገቡን ብለውም ለምነው ወግዱ የተባሉትም አሉ። ለጎንደርና ለአማራው ህዝብ ቆመናል ያሉትም ስብስቦች በዚሁ ከወያኔ አስታርቁን ሰልፍ መግባታቸው እንዲሁ አጠያያቂና ለትዝብት የሚዳርግ መሆኑ የሚታይ ነው። በዝምታ አልፈነው ይህ ወያኔና አሜሪካን ልመና ትግላችንን ሊጎዳ ልንመለከተው የምንችል አይደለንም። ተቃዋሚነን ብለው ጣር የሚይዛቸውና ከህዝብ መራራ ትግል ጎን መሰዋቱ ይቅርና መቆም መርዳት የሚሳናቸው የያዙት መንገድ ጎጂና የተሳሳተ ነው። ጠቀሜታው ለወያኔ ነው። ዛሬ የህዝብ መፈክር ወያኔ ይውደም ይወገድ ሆኖ ሳለ ከወያኔ አስታርቁን ምለላና ልመና ያውም የህዝብ ወዳጅ ካልሆነው ክፍል ያስገምታል እንጂ ጠቀሜታ የለውም። የዛሬ ጽኑና ህዝባዊ መፈክር ወያኔ ይውደም፣ ኢትዮጵያዊነት ይጠንክር፣ ትግሉ ይፋፋም ብቻ ነው። ለህዝብ አጠቃላይ ሆነ ለአማራው፣ ኦሮሞው፣ ለጋምቤላው ወዘተ በተለይ ቆመናል የሚሉ ክፍሎች የእነዚህን ትግል ማጠናከር እንጂ ወያኔና አሜሪካ ስር መውደቅ መንበርከክ አይደለም የሚጠበቅባቸው። አሌ የሚሉ ካሉ፣ ይህ ትችት የሚሸነቁጣቸው ካሉ በጸያፍ ጸረ ድርጅት ዘመቻና ክስ በኢህአፓ ላይ ከመሰማራታቸው በፊት እስቲ የኢትዮጵያን ህዝብ በአጠቃላይ በአሜሪካ ድጋፍ
ከወያኔ ጋር ለኢትዮጵያና ለዲሞክራሲ መስማማት መቆም ይቻላል ብለው ያሳምኑ። ውድመት ለወያኔ የህዝብ ቆራጥ ትግል ይፋፋም፣ ድል ለኢትዮጵያ ህዝብ።
Can't get it free.